ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ያልታደለው ትውልድ በአብዲ አብዱላሂ የተደረሰውን መጽሐፍ ትረካ የመጨረሻውን ክፍል አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
ዓለም አቀፋዊ የሆኑ የተለያዩ የሰብአዊ መብት ተቋሞች ባለፈው ሳምንት የወያኔው የሰብአዊ መብት ኮሚሽን በዝባያ መጽወት የወያኔ የጸጥታዎች ስለወሰዱት የግድያና ያፈና እርምጃዎች የሰጠው ዘገባ ነጻና ገለልተኛ አይደለም በማለት ዓለም አቀፋቸውን የገለጹ ሲሆን አሁንም ባለም አቀፉ ደረጃ የሚቋቋም ወገንተኛ ያልሆነ አካል ሁኔታውን እንዲያጣራ ጠይቀዋል። ሂዩማን ራይትስ ዋች የተባለው ተቋም ነባር ሰራተኛ ፌሊክስ ሆርን ለጋዜጠኞች በሰጡት መግለጫ የወያኔ አገዛዝ የጸጥታዎቹን እንደ ልብ ዜጎችን እንዲገሉ ከተጠያቂነትም ነጻ የሚወጡበት ሁኔታ ለማስወገድ ባለም አቀፍ ደረጃ የተቋቋመ አጥኚ ተቋም አሰማርቶ ሁኔታውን ማጣራት የመጀመሪያ እርምጃ ነው ብሏል። በሌላ በኩል የወያኔ አገዛዝ ጠፍጥፎ በፈጠራቸው አገልጋይ የሆኑ የፖለቲካ ድርጅቶች አማካይነት ኮሚሽኑ ያከናወነው ተግባር ገለልተኛና ትክክለኛ ነው በማለት የሚለፈልፍ ከመሆኑም በላይ የውጭ ኃይል ይምጣልን ብሎ መንጫጫት ያገድ ለዋላይነትን መሸጥ ነው እስከማለት ደርሷል። በአሁኑ ወቅት ላካሄዱት ጭፍጨፋ ማንንም አይጠይቀን የሚበሉ እንጂ ምሬቱ ሰማይ የደረሰው የህዝብ አመጽ ጠራርጓቸው ሊሄድ እንደሚችል አሁንም ትምህርት አልወሰዱም በማለት አንዳንድ ወገኖች አስተያየት ሰጣሉ። በተለያዩ የአገሪቱ ክፍል ህዝባዊ አመጽ ከተቀሰቀሰና አፋኝ የሆነ የወያኔ አስቸኳይ ጊዜ አዋጅ ከታወጀ በኋላ የቱሪስት ንግድ በከፍተኛ ደረጃ የቀዘቀዘ መሆኑን በተደጋጋሚ መዘገቡ ይታወሳል። በቅርቡ በአዲስ አበባ ያሉ የ105 የሆቴል ባለቤቶች በሰጡት ጋዜጣዊ መግለጫ በመጀመሪያ ሩብ ዓመት ብቻ 380 ሚሊዮን ብር ኪሳራ የደረሰባቸው መሆኑን ተናግረዋል። ለወትሮው 67 ከመቶ የሚሆኑት የሆቴል ክፍሎች ይያዙ እንደነበር አስታውሰው በአሁኑ ወቅት በአገልግሎት የሚያዙት ክፍሎች 20 በመቶ በመቀነሳቸው ከፍተኛ ኪሳራ ያደረሰባቸው መሆኑንና አገዛዙ የትርፍ ግብር እንዲሰርዝላቸው ካልሆነም ከባንክ ለተበደሩት ገንዘብ በዚህ ዓመት ወለድ እንዳይከፍሉና የክፍያ ጊዜ እንዲራዘም እንዲያመቻቹላቸው አለበለዚያም ለከሰሩት ገንዘብ ከመንግስት ካሳ እንዲከፈላቸው ጠይቀዋል። በአገዛዙ አፋኝ አገዛዝ የተማረረ ህዝብ በሚገልጸው የአመጽ እንቅስቃሴ ሰላም የሚደፈርስበትና ቱሪስቶች የሚሸሹበት ሁኔታ የሚቀጥል መሆኑን የሚገልጹ ወገኖች ጥያቄያቸው መፍትሄ ሊያገኝ የሚችለው ያምባገነን አገዛዝ መወገድና የህዝብ መብት መረጋገጥ ብቻ ነው ይላሉ። ከኢትዮጵያ ህዝብ አንጡራ ሀብት ተዘርፎ ኤፈርት በሚል ስም ከተቋቋሙት የወያኔ ድርጅቶች መካከል አንዱ የሆነው መሶቦ የስሚንቶ ፋብሪካ በ700 ሚሊዮን ብር 200 አዳዲስ መኪናዎችን የገዛ መሆኑን ተናግሯል። መሶቦ የተባለው የስሚንቶ ፋብሪካ ምርቱን የሚያካሂደው ከአዲስ አበባ 700 ኪሎ ሜትር ርቆ በሚገኘው በመቀሌ አካባቢ በመሆኑ በከፍተኛ የትራንስፖርት ዋጋ ምክንያት ምርቱን ወደ መሃል አገር ለማምጣት ሊወዳደርም አልቻለም ተብሏል። ምክንያቱም በዝርዝር የተነገረ ባይሆንም የገዛቸው 200 የጭነት መኪናዎች የትራንስፖርት ዋጋውን ቀንሰው ተወዳዳሪ እንዲሆን ያደርጉታልም ተብሏል። መሶቦ ስሚንቶ ፋብሪካ የተቋቋመው በ1990 ዓ.ም ከህዝብ በተዘረፈ 240 ሚሊዮን ብር ሲሆን በርቀት ምክንያት ኩባንያው ምርቱን ለመሸጥ ባይችልም በወያኔ አገዛዝ እንደሚካሄዱ አንዳንድ የግንባታ ስራዎች ለምሳሌ ለአባይ ግድብ በትዕዛዝ እንዲሸጥ የተደረገ መሆኑም ይታወቃል። ዶክተር መረራ ጉዲና ሰኞ ሚያዝያ 16 ቀን ፍርድ ቤት ቀርበው በጠበቃቸው አማካይነት የ11 ገጽ የመቃወሚያ ማመልከቻ ያቀረቡ መሆናቸውም ታውቋል። በክሱ ማመልከቻ ውስጥ ከተዘረዘሩት ጉዳዮች መካከል በዶክተር መረራ ላይ የቀረበው ክስ ከሌሎች ተነጥሎ መታየት እንደሚገባው፣ የአስቸኳይ ጊዜ አዋጁን የሚጻረር ተግባር ያለመፈጸማቸው፣ በኦሮሞ አካባቢ ስለተካሄደው ህዝባዊ አመጽ ተጠያቂ መሆን እንደማይገባቸው፣ በአጠቃላይም የቀረቡባቸው ክሶች ህጋዊ መሰረት የሌላቸው መሆኑን የሚገልጹ መቃወሚያዎች ይገኙበታል። አቃቤ ህግ በዚህ ላይ የሚሰጠውን መልስ ለማሰማት ለሚያዝያ 26 ቀን ተቆጥሯል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ባሰራጨው መግለጫ ካለፉት ወራት ጀምሮ የታገቱ ጋዜጠኞችና የፖለቲካ ድርጅት መሪዎች በአስቸኳይ እንዲለቀቁ ሰፊ ዘመቻ እንዲጧጧፍ ጠይቋል። ከዚህም ተያይዞ በቂም ደረጃ የታገቱት ዶክተር መረራ ጉዲናም ሊለቀቁ ከሚገባቸው አንዱ መሆኑን ጠቅሶ ከክሊንቶ እስከ አሽ ማገቻዎች ተስፋፍቶ ያለው እስረኞችን በግብረሰይል ማሰቃየትና ጉዳት ማድረስ እንዲቆም መጠራትና መረባረብ ያስፈልጋል ሲል አሳስበዋል። እሁድ ሚያዝያ 15 ቀን ፑንትላንድ በተባለው የሶማሊያ ራስ ገዛ አካባቢ መንገድ ዳር የተቀበረ ፈንጅ ፈንድቶ 8 ወታደሮችን የገደለ መሆኑና ሌሎች 3 ወታደሮች ማቁሰሉን የዜና ምንጮች ዘግበዋል። የአካባቢው ነዋሪዎች እንደተናገሩት ቦምቡ የተጠመደው ጋልጋላ በተባለው ቦታ ሰፍሮ የነበሩት ወታደሮች ለመጉዳት ነው ተብሏል። አልሸባብ ለጥቃቱ ኃላፊነት ወስዷል። በሌላ በኩል የአሜሪካ የመከላከያ ኃይል ኃላፊ ጀነራል ማቲስ ጅቡቲ ለጋዜጠኞች በሰጡት መግለጫ ከጥቂት ጊዜ ወዲህ በሶማሊያ አሳጥ ማጆች የሚካሄደው የመርከብ ጠለፋ የጨመረው በአካባቢው በገባው ድርቅ ምክንያት ነው ብለዋል። ችግሩ በዚህ ቀጥላል የሚል እምነት የሌላቸው መሆኑን ገልጸው ጠለፋ እየጨመረ ቢሄድ እንኳን አሜሪካ በዚህ በኩል የምትወስደው እርምጃም የለም ብለዋል። በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብት ባለስልጣን እሁድ ሚያዝያ 15 ቀን ናይሮቢ ላይ በሰጡት መግለጫ ከጥቂት ሳምንታት በፊት በደቡብ ሱዳን ምዕራባዊ ግዛት በምትገኘው ከተማ ውስጥ የመንግስት ወታደሮች 16 ሰዎች መግደላቸውና 23000 የሚሆኑትን ማፈናቀላቸው ጠቅሰው ግድያውን ባካሄዱት ወታደሮች ላይ ተጠያቂነትና ኃላፊነት አለመኖሩ የሚያሳዝን ነው ብለዋል። የተገደሉትና የተፈናቀሉት የፈርቲት እና የሎዎ ብሔረሰብ አባላት ሲሆኑ የመንግስት ወታደሮች ሌላ ቦታ ለደረሰባቸው ጥቃት የወሰዱት የበቀል እርምጃ መሆኑን ታውቋል። በአንጎላ ነሐሴ 17 ቀን 2009 ዓ.ም ጠቅላላ ምርጫ የሚካሄድ ሲሆን ላለፉት 40 ዓመታት አገሪቱን ሲያስተዳድሩ የነበሩት ፕሬዝዳንት ዶስ ሳንቶስ ለውድድር እንደማይቀርቡም ተናግረዋል። የገዢው ፓርቲ ኤምፒኤልኤን በመወከል ለፕሬዝዳንትነት የሚወዳደሩት የመከላከያ ሚኒስተሩ ሎሬንኮ ሲሆኑ ዶስ ሳንቶስ የፓርቲው መሪ ሆነው ይቆያሉ ተብሏል። አንጎላ እስከ 1994 ድረስ በርስ በርስ ጦርነት ስትታመስ የቆየች መሆኑ የሚታወቅ ሲሆን በቅርቡ የነዳጅ ዘይት ዋጋ በመውደቁ ምክንያት ኢኮኖሚው እየተናጋ መሆኑም ይነገራል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ወርድ ሲናጉድ ሲያስገመግም ጻራ ህዝቦችን ሲያጋልጥ ላርነቱ ሲያድም አቁን ሲያወጣ ሽንገላን ሲያከስ ደም ዳቦ ለተራበው ያለ የነጎደ ባመጽ ውስጥ የተረጨ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሪ ዶል ደዋይ ለተከታዩ ወንኔን አዳይ እንደ ጻርን ትቀበል ያሽት ዝታ የመስከረም 68 ቦይ የግንቦት 69 የመይደይ ደም ዱካ ተላሜ ወታውራዱን ገምጋሚ ትምህርት አክሳሚ ታጋይ ቆጥቋጭ ታጋልሚ ፈጥኖ ደራሽ ጭቁን ሰሚ አው ደም ተራዝቦችንም ይሸነቁት ታጋዮችንም ያንጥ ባንዳንጃውን መድረቦርቋሪንም ያጋልጥ ሹምባሾችንም ያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦችም ሰሚሰጥ አልገዛም እያለም ይስገመገም አልጨቆንም እያለም ይተም ለአርነቱ አብሮም ያድም ደም የዛ የጨቆን የታረደ በሽክንፈል ደም የዛ የጨቅላ የታረደ በሰው በላ ደም ቢሉህ የአህያ ደም እንዳይመስልህ ደም ቢሉህ የውሻ ደም እንዳይመስልህ ቀን ይዞልህ ያረከስከው ከሽንት ደም ደም የላባደሩ ጥሪ ደወል በተረጨ ቁጥርም ይጋጋል ደም ያርሶ አደሩ ቋሚ ልሳን ላርነቱም ይገነገን ደም ቢሉ ያባት እናት ፍንጥጥ ተዋ ይንገርችት ደም የወጣቱ የውጋ በለው ድምፅ ባንዲራ ለዋሽ ሞራልም ያንጽ መንደራችን በደም ስገረዳዎች አብባ ታየች ደምቃ የፋሽስት መሬት ደምቅ የደሙ ጎርፍ በየአስፋልቱ በየቦዩ ተንቆልቁሮ ያውም የሎጋ የጉድሮ አዎ አብተንጫጭ በታጋይ መታረድ ተቆጭ ወንዞች አደሙ በታጋይ ሬሳ ስለገሙ ፍረጅን ምድሪቷ በታጋይ ደም የተዋግሽቷ ፍረጅን ጉዟ የታጋይ ደም ርጉዟ ፍረጅን ሰንደቂቷ በታጋይ ደም የቀለምሽቷ ፍረጅ ማጅድ መዶሻይ የድልጎ ቀዳጅ አርማይ ፍረጅን ከይኮኮም መሬ የጨለማ ጉዞ ብርሃን አዳይ ፋሽዝም ግሞ ተነፈሰ ምድሩም በደም አለበሰ የታጋይ ደም ተነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡን ላመጻ ጠራ በዛ ረዳቱ በፋሽስት መሰቃየቱ ሰማይ ደም መሰለ የአባይ ደም ልዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ጠረሮች ተጣሩ ኑ አሉ በታጋይ ልጃቸው ይኮሩ ከአባ ጋር አበሩ ከኢሃሰ ጋር አበሩ የጥቁን ልጅ ተባበር ቤተ ፋሽስቱን ቤተ መንግስቱን መስበር በርብር የኢሃባን የድል ሰንደቅ በታጋይ ደም አድምቅ ደም ደም አስፋልት ላይ ተንዠርጎ ማያድር አሸዋ መጥቶት ማይቀር ለመደቡ ለአንድነቱ የሚከራከር ድንበር አካላይ የታጋዩን የባንዳውን መንደር ላይ ደም ደም ደም
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ምዕራፍ 4 ሰማዕታት የመጀመሪያው ሰማዕት ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሀሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኙአቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመይሶን ሹማምንት እነ አቶ እሸቱ አራርሶ ወልደማኑኤል ዱባለ ቤተና ሆጤሶ ተስፋዬ ሐሚጦ መንክር ግርማ አቶ አፖሎና ሌሎችም ግብራበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓመተ ምህረት ተማሪ አጥዮስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። የአጥዮስ አስከሬን ንግሊ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም ያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ የአጥዮስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በመሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ የአጥዮስን አስከሬን ከይርጋለም ለማምጣት የተቆናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ህይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ ምን ልበልህ በትግል ልከተልህ ኢዳ ከመስኩ ላይ መሲንቾ ካፋፉ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል መስዋዕትነት በህይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት። ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጭፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 ጥይት ደብድቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ 2 እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቁሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ስራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት ለዘመናት በጭቆናማ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልሽር ተነስቻለሁ ዛሬ ይሄው ታጥቂያለሁ ዛሬ ፍጹም ነው እምነቴ የትግሉ ነው ህይወቴ ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ መስዋዕትነቱ ቢከብድም ይሃፓን አመነ በይሃፓ በጅጉ ተማመነ ይሃፓ ባለድል ፓርቲያችን አለኝታ መሪ ኮከባችን ተበቃ ያለ ከኋላችን አንፈራም ትጥቁን የጠላትን ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ በየዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ ህይወትና ሞት ይፋተጉ ይታገሉ ይሳመጡ ጀመር ሶስተኛ ዙር ሰማዕታት በ1969 ዓመተ ምህረት አጋማሽ ከነገሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረህይወትን መምህር ታምራት ኃይሌን መምህር አስረስ ካሳን መምህር ሙልጌታ አሰፋን መምህር ታፈሰ አምሳሉን ተማሪ አለማየሁ አጀብን አቶ ድበትን ሼክ ኤድን ኮሎኔል ይርጋሸዋ ገለታን ሻምበል መኩሪያ ቢራቱን አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓመተ ምህረት ወደ ወንዶ ገነት በመውሰድ ፈጇቸው በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው ባጃቢነት ሄዶ የነበረ ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ ኃይለ ኢየሱስ አባ ሐሰን ጴጥሮስ ገብሬና ሌሎች ባለስልጣናት የገብሬ የወጣትና የሴት ማህበራት ተወካዮች ነበሩ ምሽት ስለሆነ በጀነሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ ባስረሽ ምጪው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም ይሃባ ያቸንፋል ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ ደገመው ተጨበጨበለት መፈክሩ ወረደ በመከተልም መምህር በሪዮን ገብረህይወት ቀረበ የክፍለ ሀገሩ የሴቶች ድርጅት ሊቀመንበር እንድትገለው ተደረገ ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት ተጨበጨበ እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘናኝ ትውስታውን ተረከ በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘራ ቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ ተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቷን ንገዛም በኃይል በጥይት ተኝተ የነበርክ ተጫጭኖ እንቅልፍ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ ወገን ልብ ግዛ ወገን ድፍረት ግዛ በቃ ይበል ጭቆና በቃ በል ብዝበዛ እያለ ታቋሙ ጸና። ግድያው ተፋፋመ። አራተኛ ዙር ሰማታት። ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያባ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ። የደርግ መኮንኖችና አስተራለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓ.ም ተመረተ መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረታብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። መይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። አምስተኛ ዙር ሰማታት። ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሃን ላይም በርትቶ ነበር። በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር። በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር። የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ሁለናል፣ ግን መድፍ በኤምዋን አልመለሰንም። በኮሪያም ዘምተናል፣ የአገራችንን ስምና ባንዲራ ከፍ እንዲል አድርገናል። ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የኢሕአፓ ጀሌ ናችሁ፣ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው፣ ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የኢሕአፓዎቹ ጸረ አብዮት ጥይት ነው፣ ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታኅሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረ መድህን፣ መቶ አለቃው አለማየሁ ደምሴን፣ 50 አለቃ ቦጋለ መኮንንን፣ ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደን፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው ከ15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ለቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት። ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዜያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራ ወጡ። በመትረየስ መዘመር ወደዱ፣ በስቃይ መደሰት መረጡ። ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የያንዳንዱን የመኖር ህልውና እያጣበበው መጣ። በሰባ ዓመተ ምህረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ስቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በሌላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግልም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ምስጢሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመድረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግምት አጋለጡ። ለንግሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነት ኃላፊ፣ ዳዊት ያቆብ በህዝብ ድርጅት የመኢሶን ካድሬ አሁን ውጪ ያለ፣ ወታደር ዘርአይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል አረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባብ ነጌዲዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የንግሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደህና ዱላ ሳያርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል፣ ቀይ ሽብር በአናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት በምሽቱ 4 ሰዓት ወህኒ መጥተው እነ ተማሪ እሸቱ ተሰማን፣ ንጉሴ ወንድሙን፣ ሙሉ ዓለም ንጋቱን፣ ተስፋዬ ካሰኝን፣ ክንፉ እሳቱን፣ አስጨናቂ እሳቱን፣ ታምራት ከበደን፣ ሰለሞን በቀለን፣ መሰለ አየናቸውን፣ እንዳይ ሲሳይን፣ መምህር ኮርማ ዱግዳን፣ መምህር ገዛኸኝ ተገኔን፣ መምህር ተከስተ ገብረ መስቀልን፣ መምህር ታፈሱ ከበደን፣ መምህር ዋሪዮ አዲን፣ ተማሪ ግርምት ዓለም ደገፉን፣ ነፍሰ ጡር የነበረች አበበች ካሳን፣ በሺር ኤደንን፣ ዮናስ ማሞን፣ በኃይሉ ተስፋዬን፣ ዓለማየሁ ለማን፣ ዘሪሁን አስፋውን፣ ጸጋዬ መኮንንን፣ በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው። ሰባተኛ ዙር ሰማዕታት። ያዳቆነ ሰይጣን ሳያቀስ አይተውም እንዲሉ እየቀዱ የሚጎነጩለት የደም ጉድጓድ ቢጎልባቸው ለግድያ አገረገሩ። ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ። እንኳንስ የተበደለን የተኛን የሚቀሰቅሱ የእንጉርጉሮ ግጥሞች እጃቸው ገቡ። ወንድሙ ሲገደል ወንድሙ ካልከፋው አንጡለት ሱሪውን ደሙ እንዲከረፋው። ይህ ለበቀል ለትግል ተነሱ የሚል ድምጽ በወጣቱ እጅ በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እናጅሬ ተደናገጡ። እንዲታፈንም በመንግስቱ ኃይለ ማርያም ስም ተማምለው ተነሱ። በሐምሌ አጋማሽ 1970 ዓ.ም 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በምርመራ ካሰቃዩአቸው በኋላ ደም የለመደ ሁለንተናቸው ዳግማዊ ሀፓን አገኘን እያሰኘ ያስጓራቸው ጀመር። ትሪቱ እንዲህ ነበር። ከሌሊቱ 9 ሰዓት ተኩል ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምፅ መሰማት ጀመረ። ወደ ግቢው ገቡ። እነጌታውን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድሮቨር ገብታ መብራቷን በረጅሙ ወደ እስረኞች ክፍል ለቃ ቆመች። ሌሎችም ጅፖችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ። 10 ሰዓት ሲሆን የበረንዳው መብራት በራ። ሁሉም ወደ እስር ክፍሉ ተጠጉ። የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት የአካባቢያችን ሕዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች፣ የከተማው ሹም፣ የጦሩ አዛዥ ዘራይ ብሩክ ሶሪ፣ አባቡ ደበሌ፣ አረጋ ጌዲዮን፣ ሻለቃ ከፍ ያለህ አድገህ እና ሌሎችም በርካታ በሚስጥር ሲሰሩ የነበሩ ሰዎች እጅብ እጅብ ብለው ቀረቡ። ከመካከላቸው አንዱ በርካታ ገመዶች ከመኪና ውስጥ አውጥቶ አመጣ። ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን የኋልዮሽ ተጠፈሩ። የክፍለ ጦሩ አዛዥ ኮሎኔል መንግስት ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ። አፈር ልሶ የሚነሳ እባብ መርዙ ኃያል እንደመሆኑ የነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ። ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ። በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ ጥሶ የወጣት ዘነበ ባህሩ ድምጽ ተሰማ። ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነጻ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው አስተጋባ። ጸጥታ ሆነ፣ ረጭ አለ። ያባ አሸንፋል የሚል ድምጽ በተዳከመ ትንፋሽ በተደጋጋሚ ተሰማ። የሌሎችም ሐቅ የሚያቃትት ድምጽ እንዲሁ። ሊታፈን የማይቻል የፍትህ ጠያቂ ድምጽ ለጊዜው ተዘጋ። ነሐሴ 11 ቀን 1970 ዓ.ም ሌሊት ተማሪ መሰለ ጥላሁን፣ ዘነበ ባህሩ፣ አደን ዋሪዮ፣ አገሬ ከበደ፣ አልማዝ አለማየሁ፣ አቶ ተካልኝ ሆቲቲ፣ ወታደር ምንተስኖት ዛፉ፣ አንድ ሚሊሻ የጎንደር ልጅ፣ በድምሩ 8 ወጣቶችን ገለው በላያቸው ላይ መፈክር ከለጠፉባቸው በኋላ በየቀበሌው መንገድ ጥለዋቸው በትዕዛዝ ህዝብ ከየቤቱ ወጥቶ እንዲያይ አደረጉ። ስምንተኛ ዙር ሰማዕታት። የደርግና መኢሶንን ብርቱ የደም ስካር የወለደውን ታላቅ አውሬነት መግለጽ ያዳግታል። በአውሽዊትስ የናዚ ጀርመን ወንጀለኞች ከደርግና መኢሶን መኳንንት የሚለዩት በኬሚካል መፍጀታቸው እንጂ በጭካኔ ድርጊታቸው ሁሉ የአንድ ሳንቲም ሁለት ገጽ ያህል ነበሩ። ናዜ 11 ቀን ለሊት በስምንቱ ወጣቶች ላይ በአደባባይ ግድያ ከፈጸሙ በኋላ በነሻለቃ ደስታ መሸሻ የክብረ መንግስት አስተዳዳሪና ጃርሶ ጎዳና የመይሶን ካድሬ አጋዥነት በነሻምበል ባሻ ጌታውን አቦዬ በያኝነት ተገዘው መጥተው በነገሌ ወታደራዊ ካምፕ 27ኛ ሻለቃ ምድር ቤት ውስጥ አፍነዋቸው የነበሩትን መምር ካሱ መኮንን፣ መምር በቀለ ኃይሌ፣ መምር ብርሃኔ ርዕሶም፣ ተማሪ ሱሌማን ሐጂ ከድር፣ አድማሱ አንዳርጌ፣ አንተነህ ርስቱ፣ መስፍን መሐመድ፣ ሰለሞን ኃይሌ፣ ገነት ከፈለው፣ ምርአት አሰግድ፣ መክፈፍ ዘመድኩን፣ ኑሩ ሐሰን፣ አልማዝ ጣፋ፣ እሱ ባለው ሳህሉ፣ ሁሴን ነጋሽ፣ ዋቁማ አባ ቡልጉ፣ በድምሩ 16 ወጣቶችን ናሴ 12 ቀን 1970 ዓ.ም ደማቸውን ሲያፈሱ ከነዚሁ ጋር ባጃቢነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ ያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አዝሮ በመተኮሱ እሱም እዚያው ተደርቦ እንዲገደል አድርገዋል። እነዚህ ወጣቶች አስከሬን ሚሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር አካባቢው ገጠሬ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳይንስ ላውሬ መጣላቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ ከ03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ዘራይ ብሩክ ሶሪ የተባለው ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ህዝብ ቅስሙ ባዘን ተሰበረ። አገር አበባዋ ተቆረጠ፣ ተስፋ ደበዘዘ። አነስተኛዋ የገጠር ከተማ ንጌሌ የተማሩ አርቆ አሳቢ ለህዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዝያ 69 እስከ ነሐሴ 70 ዓ.ም ባለው ጊዜ አጣች። ከሰባ በላይ የንጹሃን ደም ፈሰሰባት። ሰው በሌለበት መንደር እንዲህ ይሆኑ በሌላውማ ምን ይቀራቸው ይሆን? አገር በደም ማዕበል ተመታ። ታናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ ፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል ዕጣ ፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ። ሂድ ሲሉት የሚሄድ፣ ተነስ ሲሉት የሚነሳ፣ ጮህ ሲሉት የሚጮህ፣ ዝም በል ሲሉት ዝም የሚል ሰብዕናው የደቀቀ ልቦናው የተበረበረ ደጋፊ የለሽ ሰብሳቢ የለሽ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ። በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ። እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅም የተነጠቀ የተነሳ ወጣት ብቅ አለ። ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ። የቀይ ሽብር ዶፍ ብዙ ጎጆዎችን አፈረሰ፣ ብዙ ወላጆችን ያለ ልጅ አስቀረ፣ ብዙ ብላቴናዎችን ታላቅ አልባ አደረገ። ወላጆች በተፈጸመባቸው ግፍ አበዱ፣ አገር ጥለው ኮበለሉ፣ ባልተመጣጠነ መሪር ሐዘን በሽተኛ ሆኑ፣ ሞቱም። ከቀይ ሽብር እልቂት ወዲህ የአባ ደጋፊ በነበሩ ሰዎችና የሰማታት ቤተሰቦች ደርግና መይሶን ባለመቻሉ ብቻ ያልፈጸሙት ነገር ቢኖር ንሱህ ያካባቢ አየርን የመሳብና የተቃጠለውን የመተንፈስ ተፈጥሯዊ መብት ብቻ እንጂ የቀረውን ሁሉ ነስተዋቸዋል። ሌላው ቀርቶ ማንም ተራሰው ሊፈጽመው የሚችለውን ስካር እንኳ መስከር አይችሉም። ደርግ ያባና ጠፋለው ብሎ አንድ ትውልድ አጥፍቶ እንኳ እስከለተ ሞቱ ድረስ አይተማመንም ነበር። የኢሃባባል ወይም ደጋፊ ነበር የተባለን ሰው ግላዊ እርምጃውንና እንቅስቃሴውን ሁሉ በመከታተል የመማር በ73 ዓመተ ምህረት ወጣት ኤፍሬም በርሄና ዓለም ፀሐይ ባህሩ በብሔራዊ የመልቀቂያ ፈተና በዲፕሎም ፕሮግራም ለመሳተፍ የሚያበቃ ነጥብ ያመጡም ጸራቢዎተኛ የነበሩ በሚል መታገዳቸውና እድሉ ለሌሎች መፈቀዱ ለድርጊታቸው ማስረጃ ይሆናል። የመስራት የማደግ የመሻሻል የመንቀሳቀስ የመብላት የመጠጣት የመብልበስ መብቱን ሁሉ ለመገደብ የማይፈጥረው ሰበብ የማያጠምደው አሽክላል ነበረም። እስኪገረሰሱ ድረስ በመሰረታዊ ድርጅቶቻቸው ያደርጉት የነበረው ውይይት በእነዚሁ ባልታደሉ ዜጎች ሕይወት ዙሪያ እንጂ በልማት በማኅበራዊና በአገር ፍቅር ጉዳይ ላይ አልነበረም። የዚያን ያልታደለ ትውልድ ቆራጥነት በልህነት የዓላማ ጽኑነት ተአምር ሰሪነት ያውቁ ነበርና ስሙ በተጠራበት ሁሉ ሽንታቸው ይመጣ ነበር። ለዚህ ጥሩ ምሳሌ የሚሆነን አንድ የደርግ ባለስልጣን ነበር። ግለሰቡ ለብዙ ወጣቶች ስቃይና ሞት ምክንያት ሆኖ ነበር ለማረግ የበቃው። ይህ ሰው የሙታን መንፈስ እየመጣ ሌትም ቀንም የህሊና ሰላም ስለነሳው በጭንቀት ይኖር ነበር። ከለታት አንድ ቀን በመኪና ሲጓዙ አንድ መንገደኛ ከገጠሩ ወጥቶ ሊፍት ይጠይቅና ሹፌሩን አዞ አቆመው ይጭኑታል። ጥቂት እንደተጓዙ ልቡ በፍራት ስትቀልጥ ያሳፈረውን ግለሰብ ሽጉጥ ደግኖበት አንተ ምን ልታደርግ ነው እዚህ መኪና ላይ የወጣኸው በማለት ይጠይቀዋል። ሰውየው ደነገጠ። አረ ወደ ከተማ እንድታደርሱኝ ነው በማለት በተማጽኖ ያስረዳል። አጅሬው እንደደገነበት ከመኪና አስወርዶ በል ከመኪናዋ ፊት ለፊት በሶምሶም ማቀጽል በማለት በጋቢናው ጎን ሽጉጡን ደግኖበት ጉዞ በሞያሌ መስመር ተጀመረ። እሱ በመኪና መከረኛው መንገደኛ በሩጫ ከድንጋጤው ጋር ከተወሰነ ሰዓት በኋላ ሯጩ ተዝለፈለፈ። አልቻለም። ጡንቻው ተሳሰረ። እንደደገነበት አስቁሞት ማን አባክህ ልትገል ነው? በላውን እያየው መንገዱን ለቀህ ቀጥ ብለህ ወደ ጫካው ሩጥ በማለት አዘዘው። ግለሰቡም የነፍሴ ነፍስ እንዳውሬ ጫካ ጥሶ በመሮጥ ተረፈ። ይኸው ግለሰብ በዚሁ ጊዜና አካባቢ ከቢሮ ወደ መኖሪያ ሲያዘግም አንድ በቅርብ የሚያውቀው አብሮት የኖረ ሰው አካምልን ጫክያ አንበሳዬ እንዴት ነህ ቢለው ከመቅጽበት ሽጉጡን መዞ አንተ ማንን ነው እኔ የበላሁት? እኔ አውሬ ነኝ? እኔ አንበሳ ነኝ? ብሎ ካፋጠጠው በኋላ ለሰዓታት አስገድዶ እንዲከባለል በማድረግ ካንገላታው በኋላ ሽጉጡን በጎኑ ሽጦ ወደ ቤቱ አምርቷል። ከዚህም ሌላ ለሥራ የሚገለገልበትን መኪና ካላስፈተሸ አይሳፈርም። ሹፌሩ ከፍቶ ይግቡ ሲለው ስማ፣ ምን እንደተጠመደበት የተረጋገጠ ነገር አለ? በል 100 ሜትር ወደፊት 100 ሜትር ወደኋላ ሂድ ብሎ ያዛል። የተጠመደም ካለ ሹፌሩ አብሮ እንዲፈነዳና እሱ እንዲድን። ይህ ሰው ልዩ ፍጡር ነበር። በቡና ቤት የተከፈተለትን ያስቀምሳል። ትኩር ብለው ካዩት ችግር ይፈጥራል። ይህ እብደት ከምን የመነጨ እንደሚሆን መገመት አይከብድም። በተመሳሳይ ሁኔታ በዚሁ ቦረና አውራጃ አንዱ የቀይ ሽብር ወንጀለኛ ሌሊት በውድቅት ካልጋው ዘሎ እርቃኑን እየተነሳ ለሱ እንጂ ለባለቤቱ ከማይታያት የሞት መንፈስ ለማምለጥ እየሸሸ እንደሚደናበርና ደም እያስተፋው እንደሚሰቃይ በቅርብ ጎረቤቶቹ ይታወቃል። በመጨረሻም ለጸሐፊው እምነት የዚህ ሁሉ በደል ባለቤቶች ለሰው ልጅ ከሚያስፈልጉት ዘላቂና መሰረታዊ ነገሮች ይልቅ አላፊ ፍላጎታቸውንና ጥቅማቸውን በማሳደድ የሚሯሯጡ ወገኖች ናቸው። ዛሬም ከስደት ከስቃይና ከሞት በመለስ የብዙ አካሎቻችን ህይወት የተሰዋበትን ደም የፈሰሰበትንና ተስፋችንን የጣልንበትን የዲሞክራሲው ጋጋን ተለመደው ራስ ወዳድነት ስግብግብነትና ስልጣን ፈላጊነት ስሜት የታወሩ ግለሰቦች ከሰባዊነት ይልቅ ጎሳንና ክልላዊ ይዞታን ሽፋን በማድረግ ከደሃውና የዋሁ ህዝብ የደም ፍሳሽ የሚቀላውቱ መኖራቸውን ጸሐፊው በሐዘን አስተውሏል። ሁላችንም ጭካኔንና በቀልን ያላማችን ግመምቻ መሳሪያ ሳናደርግ ባሸመቀ አንደበት ሳንደለልና ለወንጀል በተዘጋጀ ሰውነት ሳንጋደል ለሰው ልጆች አንድነትና ፍቅር እንሰለፍ። ያልታደለው ትውልድ ሰማታት ለሚገድሏቸው እንኳን እስከመጨረሻው አስተንፋሳቸው በታመቀ ፍቅር ስለነጻነት ይዘምሩላቸው ነበር። ሰውን በማፍቀር ሰብእናን በማክበር ለሰው ልጆች እኩልነትና ልዕልና ውዴታቸውን በመስጠት ወገን አፍቃሪነታቸው አንጸባራቂ ምሳሌዎቻችን ነበሩ። አሁንም ናቸው። እናፍቅራቸው፣ እንፋቀር። ተፈጸመ።
ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል። ይጮህ አደም አጽምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ሥረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባሕሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥንም ይናገራል። እንዲህ ብሎ ይላል። መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሞ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናሰል ታስረው ወንዱ ስስ ብልት ጠርሙስ አንጠልጥለው የሴቷን ስስ ብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃ እጅና ጓንቶ ነው ጸረ አብዮተኛ ያፓ ብለው ነው። አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊ መብት ነው እኮ ጠይቀን ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትናንት በቁሙ የሚበላው። አጽምም ይናገራል ኡኡ ብሎ ይጮሃል። የህዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የክህደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት አረ ምን አይነት ነው? እንዴት አይነት ቁዘት? ድካሜን ማቃለል ታሪኬን ማጠርሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ የተሰማም ድሬሳ ያ መምህር በላይ ብንያም አዳነ ሙልጫፎ ብስቱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና ኃይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። የአፓ ምረታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም። አጽምም ይናገራል ይህ አንጃ ግራንጃ ከፋሽስ ጎን ሆኖ አጨብጫቤ ነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተን ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጽሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሮልታል ታሪኬን ረብርቡ። እናም አጽምም ይናገራል ኡ ብሎ ይጮኋል ታጋይ ከድኑ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትሞትም ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጣ አርፌ ልትሆኑም ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሐውልቴን ተውት ባካችሁ አጽምም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽምም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ሰነቋቁረው ይናገራል ጮሆ አጽምም ድምፅ አለው። አዎ አጽምም ይናገራል አጽምም ይናገራል እንደኔ እንዳንተ እንደሱ እንደሱ ስጋውን ተላብሶ ወረደች በስሙ ሲቀለድ ታሪኩን ሲተውት ይናገራል አጽምም።
ተቀላላ ፕሮግራማችን በዚህ ተጠናቀቀን። ለነኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ